voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የሐሙስ መስከረም 28 2013 ዓ.ም ዝግጅታችን ጀመረ። 26 ቀናት ለቀሩት የዩናይትድ ስቴትስ ምርጫ በአውራዎቹ ፓርቲዎች የታጩት የምክትል ፕሬዚደንትነት ተፎካካሪዎች ሪፐብሊካን ተቀማጭ ምክትል ፕሬዚደንት ማይክ ፔንስ እና ዴሞክራቲክ ሰናተር ካማላ ሃሪስ የትናንት እሰጥ አገባ።
The American people have witnessed what is the greatest failure of any presidential administration.
ይህ በሀገራችን ታሪክ በአንድም አስተዳደር ታይቶ የማያውቅ ትልቁ ድቀት መሆኑን የአሜሪካ ሕዝብ ያየው የሚመሰክረው ነው።
And again, the American people deserve to know Joe Biden opposed President Trump's decision to suspend all travel.
President Trump ከቻይና የሚደረጉ ጉዞዎችን በሙሉ እንዲታገድ ሲወስኑ ውሳኔውን ጆ ባይደን መቃወማቸውን የአሜሪካ ሕዝብ ሊያውቅ ይገባል።
በአብይ ርዕስ ይዘናቸዋል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ስርጭታችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ንጉሱ ታምሬ በቅንብሩ አብሮኛል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
እንደምን አመሻችሁ አድማጮቻችን። ዜናውን ማነብላችሁ አዳነች ፍሳዬ ነኝ። በዩናይትድ ስቴትስ ምርጫ ለምክትል ፕሬዝዳንትነት የሚወዳደሩት ሪፑብሊካዊው ምክትል ፕሬዝዳንት ማይክ ፔንስ እና ዲሞክራቷ ሴነተር ካማላ ሃሪስ ትላንት ማታ በተከራከሩበት ወቅት የሀገሪቱ የኮሮና ቫይረስ አያያዝን በሚመለከት ግልጽ ልዩነት አንጸባርቀዋል። ሁለቱ ተወዳዳሪዎች ሶልት ሌክ ከተማ በሚገኘው ዩታ ዩኒቨርሲቲ ትላንት ማታ ባካሄዱት የ90 ደቂቃ ክርክር ከኢኮኖሚ እስከ የአካባቢ ጥራትና ትራምፕ ለጠቅላይ ፍርድ ቤት እንዲመረጡ ያቀረቧቸውን ዳኛ ድረስ የሚሄዱ ነጥቦችን አንስተዋል። ነገር ግን የትራምፕን በኮሮና ቫይረስ መያዝን መሰረት በማድረግ ክርክራቸው በዓለም አቀፉ ወረርሽኝ ላይ አትኩሯል። ስለ ኮሮና ቫይረስ ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ ባስታወቀው መሰረት ዩናይትድ ስቴትስ ውስጥ በቫይረሱ የተያዙ ሰዎች ብዛት 7.5 ሚሊዮን ደርሷል። ለህልፈት የተዳረጉት ደግሞ ከ211 ሺህ በላይ ናቸው። የአሜሪካ ሕዝብ በሀገራችን ታሪክ ባልታየ መልኩ ትልቅ ፕሬዝዳንታዊ አስተዳደር ውድቀት ለማየት ችሏል ሲሉ ካማላ ሃሪስ ነቅፈዋል። ቫይረሱ ምን ያህል አደገኛ እንደሆነ አስቀድመው ቢያውቁም ከሀገሪቱ ህዝብ ደብቀውታል። ያም ሆነ ግን አሁንም ቢሆን ቫይረሱን ስለመከላከል ያወጡት እቅድ የለም በማለት ሃሪስ ነቅፈዋል። ፔንስ በበኩላቸው ፕሬዝደንት ትራምፕ ገና ከጅምሩ ከቻይና የሚገቡ አይሮፕላኖችን ማገዳቸው በብዙ መቶ ሺዎች የሚቆጠሩ የአሜሪካውያን ህይወት ለማትረፍ ተችሏል በማለት ተከራክረዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የያዝነው የአውሮፓውያን ዓመት በመጪው ህዳር ወር ከማብቃቱ በፊት በአፍጋኒስታን ያሉት የአሜሪካ ወታደሮች ሁሉ ወደ ሀገራቸው እንዲመለሱ እንደሚፈልጉ ትላንት ተናግረዋል። ጥቂቶቹ በአፍጋኒስታን የቀሩት ጀግና ሴቶችና ወንዶች እስከ መጪው ገና በዓል ባለው ጊዜ ወደ ሀገራቸው መመለስ አለባቸው ሲሉ ትራምፕ ትላንት በትዊተር ገልጸዋል። በሀገሪቱ ታሪክ ረጅሙ የተባለው ጦርነት በአፍጋኒስታን ላይ የተጀመረው እንደ አውሮፓ አቆጣጠር በ2001 ዓ.ም ነበር፣ ከ19 ዓመታት በፊት ማለት ነው። የአልቃይዳ አሸባሪዎች በኒውዮርክ ከተማና በዋሽንግተን ዲሲ ያደረሱትን ጥቃት ለመበቀል ነበር ጦርነቱ የተከፈተው። የአሜሪካ ወረራ ያኔ ስልጣን ላይ የነበረውን ታሊባን ከስልጣን ለማስወገድ ችሏል። እንደ አውሮፓ አቆጣጠር መስከረም 11 ቀን በአሜሪካ ላይ የተፈጸመውን ጥቃት ያስተባበረው ኦሳማ ቢን ላዲን እና የሽብር መረቡ የመሸጉት አፍጋኒስታን ውስጥ እንደነበር ይነገራል። ታሊባን በበኩሉ ፕሬዚደንት ትራምፕ የአሜሪካ ወታደሮችን እስከ ዓመቱ ማብቂያ ባለው ጊዜ ከአፍጋኒስታን ለማስወጣት ማሰባቸው በሁለቱ ወገኖች መካከል ለተደረገው የሰላም ስምምነት ይጠቅማል ሲል አሞግሶታል። ታሊባን ፕሬዚደንት ትራምፕ ያሉትን አዎንታዊ እርምጃ ብሎታል። እንደ አውሮፓ አቆጣጠር ባለፈው የካቲት 29 ለ19 ዓመታት ያህል የዘለቀውን ጦርነት ለማብቃት ሲባል ከዩናይትድ ስቴትስ ጋር የፈረመውን የሰላም ስምምነት ተግባራዊ ወደ ማድረግ ያመራል ብሎታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በሱዳን የቀይ ባህር ክፍል ግዛት ካርቱምን ከፖርት ሱዳን ከተማ ጋር የሚያገናኙን ዋና መንገድ ለሁለት ቀናት ያህል ዘግቶ የቆዩ ተቃውሞ መሪዎች ተቃውሞው ትላንት እንዲያበቃ ማድረጋቸው ታውቋል። የሱዳን የጸጥታና የመከላከያ መማክርት ከተቃውሞ መሪዎቹ ጋር ተገናኝተው ከተነጋገሩ በኋላ ሁሉም መንገዶች፣ የነዳጅ ዘይት ተቋማትና ወደቦች ይከፈታሉ የሚል መግለጫ የተቃውሞ መሪዎች አውጥተዋል። የጸጥታውና የመከላከያው ካውንስል ከቤጃ ማህበረሰብ ጋር ተነጋግሮ ለችግር መፍትሄ እንዲያገኝ በሀገሪቱ የሉዓላዊ ካውንስል አባል ጀነራል ኢብራሂም ጃባር የሚመራ የልዑካን ቡድን ከተቃውሞ መሪዎች ጋር እንደሚነጋገር ገልጿል። ተቃውሞ የተነሳው የሱዳን መንግስትና ጁባ ያሉት የአማጽያን ቡድኖች በቅርቡ የፈረሙት የሰላም ስምምነት የእኛን መብት አይጠብቅም በሚል መሆኑ ተገልጿል። በሞዛምቢክ ሰሜናዊ ክፍል የተከሰተውና እየተበራከተ ያለው እስላማዊ አመፅ አራተኛ ዓመቱን እንደያዘ ታውቋል። በብዙ ሺህ የሚቆጠሩ ሰዎችን የገደለውና ከመኖሪያቸው ያፈናቀለው ግጭት ማብቂያ ያለው እንደማይመስል ጠበብት ይናገራሉ። አልሸባብ ከሶስት ዓመታት በፊት ካቦ ዴልጋዶ በተባለው ክፍለ ሀገር የመጀመሪያውን ጥቃት ካካሄደ በኋላ አማጽያኑ በሰሜናዊው ክፍለ ሀገር ግዛት ተቆጣጥሯል። የተቆጣጠሩት ግዛት ስትራቴጂያዊ የሆነ ወደብ እንደሚያካትት ተገልጿል። በርካታ መንደሮችን እንዳጋዩም ተዘግቧል። የሞዛምቢኩ አልሸባብ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ተቀጥያ ነው ተብሏል። የተባበሩት መንግስታት ድርጅት በገለጸው መሰረት 300 ሺህ የሚሆኑ ሰዎች በግጭቱ ምክንያት ከመኖሪያቸው ተፈናቅለዋል። ግጭቱ ከተጀመረበት ጊዜ አንስቶ ከ2000 በላይ የሚሆኑ ሰዎች ሕይወታቸውን አጥተዋል። አማጽያኑ ካቦ ዴልጋዶ ላይ በሚያደርሷቸው ጥቃቶች እየተራቀቁና አደገኛ እየሆኑ እንደሄዱ ጠበብት ገልጸዋል። ካቦ ዴልጋዶ በጋዝ ሀብት የበለጸገ ነው ተብሏል። የኮሮና ቫይረስ ዜና። በአሁኑ ወቅት በዓለም ደረጃ በኮሮና ቫይረስ የተያዙ ሰዎች ብዛት ከ36 ሚሊዮን በላይ መሆኑን ስለ ቫይረሱ ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ አስታውቋል። 36,166,574 የሚሆኑ ሰዎች በቫይረሱ ተይዘዋል። ከአንድ ሚሊዮን በላይ የሚሆኑ ሰዎች ለሞት ተዳርገዋል። በዩናይትድ ስቴትስ 7.5 ሚሊዮን የሚሆኑ ሰዎች በቫይረሱ ተይዘዋል። ሕይወታቸው ያለፈው 212,000 ናቸው። በዚህም ከዓለም ቀዳሚ ቦታ ይዛለች። በበሽተኞች ብዛት ሁለተኛዋ ህንድ ናት። 6.8 ሚሊዮን የቫይረሱ በሽተኞች አሏት። በብራዚል ያሉት የኮቪድ-19 በሽተኞች በትላንት ዕለት 5 ሚሊዮን ደርሰዋል። በሙታን ብዛት ብራዚል ከዓለም ሁለተኛዋ ናት። ከ148,000 ሰዎች በላይ ሞተውባታል። ህንድ በሙታን ብዛት ሶስተኛ ስትሆን ከ105,000 በላይ ሕይወታቸውን አጥተዋል። ሪጀኔሮን የተባለው የዩናይትድ ስቴትስ ኩባንያ አንታይባዲ ቴራፒ የተባለውን የኮሮና ቫይረስ መድኃኒትን የአስቸኳይ ጊዜ ሕክምና ላይ ለማዋል እንዲያጸድቅለት ለምግብና መድኃኒት አስተዳደር ማመልከቻ ማስገባቱን ጠቁሟል። ፕሬዚደንት ትራምፕ በኮሮና ቫይረስ ተይዘው ባለፈው ሳምንት ማብቂያ ላይ ሆስፒታል በገቡበት ወቅት ይኸው መድኃኒት እንደተሰጣቸው ተገልጿል። በመጨረሻም የስነ ጽሑፍ ኖቤል ሽልማት። አሜሪካዊት ገጣሚ ሉዊስ ግሎክ የዓመቱን የስነ ጽሑፍ ኖቤል ሽልማት አግኝተዋል። የስዊድኑ አካዳሚ ውበትን እንዳለ የሚያደምቅ የነፍስ ወከፍ ህልውናን ሁለንተናዊ ገጽታ የሚሰጥ የማይሳት የሥነ ግጥም ድምፅ ሲል ኖቤል ተሸላሚውን ግሉክን አሞግሷል። ግሉክ 12 የግጥም ስብስቦችን አሳትመዋል። ከዚህ ቀደምም የፑሊትሰርና የብሔራዊ መጽሐፍ ሽልማቶች አግኝተዋል። እያንዳንዳቸው የኖቤል ተሸላሚዎች 1.1 ሚሊዮን ዶላር ያገኛሉ። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ መስከረም 28 2013 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ህዝብንና የፖለቲካ ቡድንን አንድ አድርጎ ከማየት በሚፈጠር የተዛባ አስተሳሰብ እየተጎዳነን ይላሉ በተለያዩ የኢትዮጵያ ከተሞች የሚኖሩ የትግራይ ተወላጆች።
ያገኘው ነገር የለውም ህዝብ ትግራይ። በችግር በድህነት እየማቀቀ የሚገኝ ህዝብ ነው።
ሌባ ሲሰጥ ይፈቀራል፣ ሲካፈል ደግሞ ይጠላል። ለስርቆታቸው፣ ለሽሞታቸው፣ ለቤተሰቦቻቸው እንጂ ለእኛ ለትግሬዎች የሚረዱማ ቢሆኑ ስንት ትግሬ ነው የሚሞት ያለ? ስንት ትግሬ ስንት አማራ ነው
የትግራይ ብልጽግና ፓርቲ በሀገሪቱ የተለያዩ ከተሞች ውስጥ ከህዝብ ጋር እየመከረ ነው። ዘገባዎች አሉ። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ እና የዴሞክራቲክ ፓርቲው እጩ የካሊፎርኒያዋ ሴኔተር ካማላ ሃሪስ ትናንት ረቡዕ ምሽት ላይ ዩታ ግዛት ሶልት ሌክ ሲቲ ውስጥ ክርክር አካሂደዋል። ፕሬዚደንት ዶናልድ ትራምፕ እና ሌሎችም የዋይት ሀውስ ባለስልጣናት ለኮሮና ቫይረስ በመጋለጣቸው ምክንያት ራሳቸውን ለይተው ባሉበት ወቅት በተካሄደው በዚህ ክርክር ዋነኛውን ትኩረት ይዞ የነበረው የአስተዳደሩ የኮቪድ-19 ወረርሽኝ አያያዝ እንደነበረ ታይቷል። ማይክ ኦሱሊቫን ከሎስ አንጀለስ ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች።
ፕሬዚደንቱ፣ ቀዳማዊት እመቤቲቱና ሌሎችም የዋይት ሀውስ ባለስልጣናት በኮሮና ቫይረስ የመያዛቸው ዜና በሰፈነበት በዚህ ድባብ ውስጥ ስፋት ባላቸው ጉዳዮች ዙሪያ የተካሄደ ክርክር ሆኖ አምሽቷል። የዲሞክራቲክ ፓርቲ እጩ ምክትል ፕሬዚደንት ሴኔተር ካማላ ሃሪስ ፕሬዚደንት ትራምፕ ለወረርሽኙ እየሰጡት ያለውን ምላሽ በውድቀት የተመላ ብለውታል።
The American people have witnessed what is the greatest failure of any presidential administration.
ይህ በሀገራችን ታሪክ በአንድም አስተዳደር ታይቶ የማያውቅ ትልቅ ውድቀት መሆኑን የአሜሪካ ሕዝብ ያየው የሚመሰክረው ነው።
የለም አሉ ማይክ ፔንስ ሲመልሱ። ትራምፕ ጥር ወር መጨረሻ ላይ ቫይረሱ ከተቀሰቀሰባት ከቻይና በሚገቡ ተጓዦች ላይ ገደብ በማድረጋቸው የስርጭቱን መጠን ዝግ አድርጎታል።
And again, the American people deserve to know Joe Biden opposed President Trump's decision to suspend all travel.
President Trump ከቻይና የሚደረጉ ጉዞዎችን በሙሉ እንዲታገድ ሲወስኑ ውሳኔውን ጆ ባይደን መቃወማቸውን የአሜሪካ ሕዝብ ሊያውቅ ይገባል።
ትራምፕ የኮሮና ቫይረስ ምርመራ እንዲጠናከር ክትባቱም እንዲሰራ አጥብቀው አበረታተዋል ሲሉ ፔንስ ተከራክረዋል። ካማላ ሃሪስ ፕሬዝደንቱ ክትባቱ ቶሎ እንዲወጣ መግፋታቸው ላይ ጥያቄ አንስተዋል።
If the doctors tell us that we should take it, I'll be the first in line to take it. Absolutely. But if Donald Trump tells us that we should take it, I'm not taking it.
ተከተቡ የሚሉን ዶክተሮቹ ከሆኑ ለመከተብ የመጀመሪያ ሆናለሁ። በደንብ ነው። ተከተቡ የሚሉን ዶናልድ ትራምፕ ከሆኑ ግን አልከተብም።
ማይክ ፔንስ በመላሹ
Stop playing politics with people's lives. The reality is that we will have a vaccine, we believe, before the end of this year.
የሰውን ህይወት ለፖለቲካ መጠቀሚያ ማድረጉን ያቆሙ። ክትባቱን ይህ አመት ከማብቃቱ በፊት እናገኛለን ብለን እናምናለን። ሀቁ ያ ነው።
የኮቪድ-19 ወረርሽኝ ኢኮኖሚውን አዳክሞታል። የዲሞክራቲክ ፓርቲው እጩ ካማላ ሃሪስ ችግሩ የጀመረው ከወረርሽኙ በፊት ነው በማለት ተከራክረዋል።
Because of a so-called trade war with China, America lost 300,000 manufacturing jobs.
ከቻይና ጋር የሚካሄድ የንግድ ጦርነት በሚባለው 300,000 አሜሪካውያን የፋብሪካ ሰራተኞች ስራ እንዲያጡ ተደርገዋል።
ያልሆነውን አሉ ምክትል ፕሬዚደንት ፔንስ ባጸፋው
Lost the trade war with China. Joe Biden never fought it. Joe Biden has been a cheerleader for communist China over the last several decades.
ከቻይና ጋር በመናደርገው የንግድ ጦርነት ተሸነፈን። ጆ ባይደን እኮ ፈጽሟል ተዋጋቸው። ጆ ባይደን ላለፉት በርካታ 10 አመታት የቻይናን ኮሙኒስት ፓርቲ ደጋፊ ሆኖ ነው የኖረው።
ለሁለቱም አስቸጋሪ የነበረው ጥያቄ በቅርቡ ያረፉትን የጠቅላይ ፍርድ ቤት ዳኛ ሩት ቤደር ጊንስበርግን ቦታ እንዲይዙ በፕሬዝደንት ትራምፕ የታጩት ወግ አጥባቂዋ ዳኛ ኤሚ ኮኒ ባረት ጉዳይ ነበር። የኤመሪ ዩኒቨርሲቲዋ የፖለቲካ ሳይንስ ምሁር አንድራ ግሊስፒ እጩ ምክትል ፕሬዝደንት አብሮት የሚወዳደረውን እጩ ፕሬዝደንቱን የሚጎዳ ስህተት ከመፈጸም የመቆጠብ ኃላፊነት ያለበት መሆኑን ያስታውሳሉ።
And I think that they largely succeeded in doing no harm. Now, Vice President Pence is in a different position because he's part of the incumbent administration. And so he has to answer for the failures and the successes of the Trump administration.
በዚህ ፕሬዝዳንታዊ ምርጫ የምክትል ፕሬዝዳንትነት እጩ ተፎካካሪዎች ክርክር ከሌላው ጊዜ በተለየ ትልቅ ግምት የሚሰጠው መሆኑን የገለጹት ደግሞ የራንደልፍ ሜከን ኮሌጅ ተንታኙ ሪች ሜገር ናቸው።
People don't vote for vice presidents, they vote for presidents. But this year it's different. You have the oldest candidates ever. You've got one candidate who is the incumbent, the president, who's been diagnosed with a really serious disease.
ከነዚህ ሁለት እጩ ምክትል ፕሬዝዳንቶች አንደኛው ፕሬዝዳንቱ ስልጣን ላይ ያሉ ህይወታቸው ቢያልፍ ወይም ኃላፊነታቸውን መወጣት የማይችሉበት ደረጃ ላይ ቢደርሱ ስልጣን ለመረከብ ዝግጁ ሆነው መገኘት አለባቸው። ይህ ሀቅ ታዲያ ከወዲሁ በአንዳንድ ያገሪቱ ክፍሎች ድምጽ እየተሰጠ ባለበት ባሁን ወቅት ብዙዎች መራጮች በከባድ ኃላፊነት እያሰላሰሉት ያለ ጉዳይ ነው።
አመሰግናለሁ ቆንጂት። ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በቤንሻንጉል ጉሙዝ መተከል ዞን ዳንጉር ወረዳ የሚንቀሳቀሱ ሽፍቶች ጉዞ ላይ የነበሩ 14 ሰዎችን ገድለዋል ሲል የክልሉ ጸጥታና ሰላም ግንባታ ቢሮ አስታውቋል። ከሟቾቹ አንዱ ቻይናዊ መሆኑን ታውቋል። በ14 የታጠቁ ሽፍቶች ላይ እርምጃ መወሰዱንና ሁለቱ በመንግስት ጸጥታ አስከባሪዎች መያዛቸውን የቢሮው ኃላፊ አቶ ጋሹ ዱጋስ ገልጸዋል። አኮር መልካ ተጨማሪውን ይዟል።
በቤኒሻንጉል ጉሙዝ መተከል ዞን ዳንጉር ወረዳ ውስጥ የሚንቀሳቀሱ ሽፍቶች በጉዞ ላይ ነበሩ የ14 ሰዎች ህይወትን እንዳጠፉ የክልሉ ጸጥታና ሰላም ግንባታ ቢሮ ኃላፊ አስታወቁ። ሽፍቶቹ ግለሰቦቹን የገደሉት በዳንጉር ጉብላክ በሚባል ቦታ ሲሆን ግድያው የተፈጸመው ከትናንት ወዲያ መሆኑን አቶ ጋሹ ዱጋስ ገልጸዋል።
ዳንጉር አካባቢ በዚህ ጉብላክ ከበለ የምትባል ቦታ ነው ይህን ችግር የተፈጠረ። ያልታሰበው ሁኔታ በ25 ከ13 ተነስቶ የህዝብ ማመላለሻ ወደ ግልገል ጉዞ ላይ ያለ በተፈጠረው ችግር መንገድ ላይ ቆታ አካባቢ እንዲያድሩ ተደርጎ ነበረ።
በቦታው የነበረው ጸጥታ ኃይል ይህንን ድርጊት ቀድሞ ለመከላከል ለምንድን ያልቻለው?
መኪናው ገብቶ የተመታውን ኦፕሬሽን ላይ ያሉ ነው ስራ እየተሰራ ሳለ ነው አሁን የገቡበት። በመሀል እንዲያውነ ወደ ቅጣት አይደርስም ነበረ። እንቅስቃሴም ጭምር ገብቶን ነበረ እንዳይንቀሳቀስ። ስራ እየተሰራ ስለሆነ መስመር ላይ የማጽዳት ጠላት ሲመታ ከቦታ ቦታ ይንቀሳቀሳል፣ ይበተናል። ጥንቃቄ ያድርጉ እያልን ነው። በመሀል እሱ ሲገቡ ለዚህ ችግር ሰለባ የሆኑ ክፈታ ላይ ገብቶ ነው እንግዲህ ይህን ጥቃት ማድረስ የተቻለ። አጠቃላይ እንግዲህ ያው እስከ ትላንትናም ያው ክቡር ስነስርዓትም ስለተፈጽመ ያው ጥቃት የደረሰው በ14 ስባን ዜጎች ላይ ነው። ከ14 ውስጥ ያው አንዱ የውጭ ዜጋ ነው። አንድ ቻይናዊ በግሉ መኪና ነው እንግዲህ አሁን እሱ ፊት ለፊት ስለነበረ እሱም ተመቶ እዛ ቤቱ ወዲያውኑ ያለበት ሁኔታ ነው ያለ። ምን ሰው ቆስሎ አሁን በምሳት ፓውሎ ሆስፒታል ሕክምና ላይ የሚገኙ የኛ ጸጥታ ኃይል ግን ባደረጉት ርብርብ ቀሪ ሰዎችን ማትረፍ ችለዋል።
የሟቾቹንና የቆሰሉ ሰዎችን ቁጥር ከፓዊ ሆስፒታል ለማረጋገጥ ያደረግነው ጥረት አልተሳካም። የመንግስት ጸጥታ አስከባሪዎች ሽፍቶቹ ላይ እርምጃ ሲወስዱ ሁለት ተማርከዋል ብለዋል ኃላፊው። ሽፍቶቹ ሲገለገሉበት የነበሩ የተለያዩ የጦር መሳሪያዎችም ተይዘዋል ብለዋል አቶ ጋሹ።
ሽፍታው ላይ ያው ከሽፍት 14 ነው የተመጣ 14 ተደምሷል። ሁለት ሰው በህይወት አጠቃላይ ወደ 15 መሳሪያ ነው።
የጥቃት ፈጻሚዎችን ምክንያት በተመለከተ የቤኒሻንጉል ጉሙዝ ክልል ጸጥታና ሰላም ግንባታ ቢሮ ኃላፊ ገልጸዋል።
ሽፍቶቹ ያው የሚታወቁ ነው። ሁለት አይነት እንቅስቃሴ ነው ያሳዩ። ከመጀመሪያ መነሻቸው ያው ከሱዳን አድርጎ የክልሉ ተወላጅ ሆነ ተደራጅቶ የመጡ ኃይል ናቸው። ወደ ህዝቡ ከገቡ በኋላ ነው ግን ወጣቶችን በማስመራት በማሳመን በርካታ ቁጥር የያዘ ሰዎችን በራሳቸው ጊዜ እየተንቀሳቀሱ እያስታቀፉ ነው ይህን ጥቃት የሚያደርሱ እንጂ አሁን በርከት ያለ ቁጥር አሁን አገኘው ጊዜ እዚህ ያሉ ተወላጆች ናቸው። መነሻቸው ግን አድርጎ ከሱዳን ነው ስልጠና አድርጎ ወስዶ መጥቶ ወደ ሀገሩ ስገብቶ ይህን ጥቃት የሚያደርሱ።
አሰልጣኙ ማን ነው? ለምንድን ነው የሚያሰለጥናቸው?
አሰልጣኙ እንግዲህ ማወቅ አልቻልንም። ያው ዙሮ ዙሮ በሚዲያም በሶሻል ሚዲያም የሚሰማቸው ነገሮች አሉ። በመረጃ የሚታወቁ አሉ። እዛ በተጨባጭ አሁን እነዱ ከያዝናቸው ሰዎች ከዚህ ውስጥ ለአብነት አሁን ጣይር ትግሬ ከዚህ በፊት ቀደም ብሎ የዚህ ክልል ተወላጅ ሆኖ አመራር ሆኖ ሲሰራ የነበረ ሰው ግን እርሻ ላይ መንግስት ክደው ወደ ሱዳን የገባ በአሁኑ ሰዓት ዜግነቱን ቀይሮ ሱዳናዊ ሆኖ የሚሰራ ነው። እንግዲህ እሱ በሰጠው ተልእኮ ይህን ተልእኮ የሚፈጽሙት የእሱ ነው። እዛ ቁጭ ብሎ ሱዳናዊ ሆኖ ይሰጠው
ፍላጎታቸው ምንድን ነው? ምንድን ነው የሚፈልጉት?
ፍላጎታቸው አሁን እንግዲህ በግልጽ እንደ መንግስት የገለጹትን ነገር የለም። በአጀንዳና እኛ የሸፈትንበት ምክንያት ይሄ ነው ወይ መልካም አስራት ችግር ስላለ ክልሉ ላይ የጠይቅነው ጥያቄ አልተመለስን ብሎ ያነሱት ነገር የለም። ለጊዜ ያው አሁን እነሱ ጥቃት ከሚያደርሱት ጥቃት ባሻገር ሌላ በግልጽ ለመንግስት ቀርቦ ይሄ ነው ችግራችን ብሎ የገለጹትን ነገር የለም።
በአሁኑ ጊዜም በአካባቢው ስለሚታይ የጸጥታ ሁኔታ አብራርተዋል አቶ ጋሹ።
አሁን እንግዲህ የተጀመረው ስራ ያው ተስፋ ሰጪ ነው። መከላከያ ስራዎችም ወስዶ ያለው እርምጃ እንግዲህ አሁን ጥሩ ነው። አሁን ሽፍታዎቹ ያሉበትን ቦታ እየተጠና አሁን በኦፕሬሽን ማጥራት ስራ እየተሰራ አመራሩ ጎን ለጎን ደግሞ የህዝቡ ግንኙነት ስራ ህዝብን በማሳመን በማወያየት የመከላከሉ ስራ ላይ ከእንደዚህ አይነት ድርጅትም እዛቸው ያሉ ወጣቶችም ከተቅቦ ክበ ወደዛ እንዲመለሱ ከማድረግ አንጻር ክሪቲካ ስራ እየተሰራ ነው። የደታ ሀይሉም በበቂ ሁኔታ በሚባል አሁን የኦፕሬሽን ስራ እያከናወኑ ስለሆነ የዚህ አሁን የሚታዩ የሰላም ማረጋጋት እና አንጻራዊ ሰላሞች እንዳሉ ነው። እንግዲህ አሁን በቅርብ ጊዜ ከትላንትም እስከዛሬ ያለ ነገር ግባብ ጥሩ ነው።
በቤኒሻንጉል ጉሙዝ መተከል ዞን በተለያዩ ወረዳዎች ባለፉት 2-3 ዓመታት ውስጥ ሽፍቶች በተባሉ የታጠቁ ኃይሎች ሲደርስ በነበረው ጥቃት የበርካታ ንጹሃን ዜጎች ህይወት መጥፋቱ ይታወሳል። ከዚህም የተነሳ በዞኑ የአስቸኳይ ጊዜ አዋጅ ታውጇል። ጥቃቱን መከላከል አልቻሉም የተባሉ ከወረዳ እስከ ክልል ስልጣን ላይ የነበሩ ከ40 በላይ አመራሮች ከስራ እንዲነሱ የተደረገውም ባለፈው ሳምንት ውስጥ ነው። ለአሜሪካ ድምፅ ናኮር መልካ ካምቦ።
ይህ በእንዲህ እንዳለ በቤኒሻንጉል ጉምዝ የተለያዩ ወረዳዎች ለሚንቀሳቀሱ ታጣቂዎች እድሜ የሰጣቸው የአካባቢው መልክዓ ምድርና የክረምቱ ወቅት ነው ብለዋል የክልሉ የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ይስሐቅ አብዱልቃድር ለአሜሪካ ድምፅ በሰጡት ቃል። በመከላከያና በጸጥታ አስከባሪዎች ከሚገደሉና ከሚማረኩ ታጣቂዎች ተገኘ ያሉትን መረጃ የጠቀሱት አቶ ይስሐቅ በተከታታይ ለተፈጸሙት ጥቃቶች የጉምዝ ህዝቦች ዲሞክራሲያዊ ንቅናቄንና ህወሀትን ተጠያቂ አድርገዋል። አቶ ይስሐቅ አብዱልቃድርን በስልክ ያነጋገረው እስክንድር ፍሬው ነው። በመከላከያ አባላት ተገደሉ ያሏቸውን 14 ታጣቂዎች ጨምሮ ለ28 ሰው ህይወት መጥፋት ምክንያት የሆነውን ከትናንት በስቲያ የተፈጸመውን ጥቃት ከሚያብራሩበት ይጀምራሉ።
የጸጥታ ሁኔታ ጥሩ ስላልሆነ እና መከላከያ ከፊት ጸረ ሰላም ሀይሉ ጋር ጦርነት ላይ ስለነበረው በዛው ቀን መኪና እንዳይንቀሳቀስ የሚል ኮማንድ ፖስቱ ውሳኔ አስተላልፎ ነበር። ውሳኔ ሲተላለፍ ያው ጫፍ ላይ ያለው ጉባ ላይ ያለው መከላከያና ፌዴራል ፖሊስ መረጃ ተሰጥተዋል። እዚህ ግልገል በለስ አካባቢ ያለውም እንደዚሁ መረጃ ተሰጥተዋል። ይሄ መኪና በመሀል እዛ ቆታን ባይን አይሲካ የሚባለው አካባቢ ላይ ነው ያደረው። ጉባን አልፎ መረጃውና መስማት አልቻሉም። አጋጣሚ ነው መሀል ላይ የነበረው መኪና ነው ህዝብን ይዞ ውጊያ እያደረጉ ባለበት ሰዓት ነው መኪናው መጥቶ የገባበት። ከዛ በኋላ እነዚህ ሽፍቶች ደግሞ መከላከያም እያደነ ስለነበረ እየሸሹ መንገድ ላይ ጥቃት አልፎ አድርሶ ነው ያለፉት።
የህዝብ ማመላለሻ ነው መኪናው?
የህዝብ ማመላለሻ ነው። አንድ ሚኒባስ ነበረ፣ እንደገና ደግሞ ሌላ ኤፍሲአር ነበረ። ሁለት መኪናዎች ናቸው የነበሩት። ወደ 14 ሰው ያው ህይወቱ ወዲያው ነው ያለፈው። 8 ሰው ደግሞ ቁስለኛ ነበረ። ኦልሬዲ ወደ ፓዌ ሆስፒታል ተወስዶ አሁን ሕክምና በመስጠት ላይ ነው ያለው። ጸረ ሰላም ኃይሉም በወቅቱ በዛው ቀን 14 ጠላት ነው የተገደለው፣ ሁለት ነው የተማረኩት። በኋላም ጀምሮ ያው በርካታዎቹ በየጫካ እየገደሉበት ሁኔታ ነው ያለው። አሁን እየደመሰሱበት ሁኔታ ነው። እስከዛሬ ድረስ አሁን ጫካ ለጫካ መከላከያም ህዝብም ተደራጅቶ መልካም ስራ እየተሰራበት ሁኔታ ነው ያለው። ግን ጠቅላል ባለ መልኩ መረጃው እስካሁን የገመገመውና ሚዲያ ላይ የወጣው በአንድ ቀን የተከናወነ የተደመሰሰው 14 ሰው ህይወታቸውን ማለፉንና የጸረ ሰላም ኃይሉ ሁለት መማረካቸውን ነው የተገለጸው እንጂ ሌሎቹም አሉ። በሁሉም ወረዳ አካባቢ እነዚህ ጫካ ለጫካ እነዚህ የሸፈቱ ጸረ ሰላም ኃይሎች እየተደመሰሰበት ሁኔታ ነው ያለው። አሁን አካባቢን የማጽዳት ስራ ትኩረት ሰጥቶ እየሰራበት ሁኔታ ነው ያለው። አጠቃላይ መከላከያ ሰራዊትም የፌዴራል ፖሊስም ክልሉ ልዩ ኃይልም አጠቃላይ በጋራ ተቀናጅቶ ነው ይህ ስራ እየተሰራ ያለው። መንገዱም ራሱ በዛሬው ቀን አሁን የመኪና እንቅስቃሴ ጀምረዋል። መስከ ጉባ ድረስ ከጉባ ደግሞ እስከ ግልገል በለስ ከተማ ድረስ ሙሉ በሙሉ መንገዱን ጠርንፎ ይዟል። ስለዚህ የህዝብ እንቅስቃሴም ተጀምረዋል። ያኔ የነበረው ክስተት መረጃ ባለመገኘታቸው ነው ሹፌሮቹ በመሀል መጥተው የገቡት።
ለስንት ቀን ነበር የተዘጋው መንገዱ ዝግ ነው የተባለው? ለስንት መከላከያ ኦፕሬሽን ላይ ስለነበር ወይም ጥቃት እያደረገ
ስለነበር ነው? 26 እና ትናንትና 27 አይደለ?
አዎ 27። አዎ
በዚህ ሁለቱ ቀን ነው የነበረው። ዛሬ አሁን ሙሉ በሙሉ እንቅስቃሴ ጀምረዋል።
አቶ ይስሐቅ ጥቃቱን የፈጸሙት
እነማን ናቸው ብለው ይጠይቃሉ ብዙ ሰዎች። እንግዲህ ጥቃት ተፈጸመ ሲባል የመጀመሪያው አይደለም በቤንሻንጉል ጉሙዝ ክልል በተለይ በመተከል። ማን ናቸው እነዚህ ጥቃት አድራሾች? ከዚህ ቀደም ተመሳሳይ ጥቃት ከፈጸሙት ጋር ተመሳሳይ ኃይል ነው ይሄን ጥቃት ያደረሰ ያለው? በተከታታይ ድረሱ ጥቃቶችን
እነዚህ ጥቃት የሚፈጽሙ ኃይሎች ያው በዶክመንት ደረጃም ያዝ ነው እነሱ በራሳቸው እንደበት የሚናገሩ ግልጽ የሆነ ተልእኮ ይዞ የሚንቀሳቀሱ ቡድኖች ናቸው። አብዛኛው የጉሙዝ ወጣቶች ላይ ያነጣጠለ ነው እነዚህ ወጣቶችን ማልሚለው። በተለይ እዛ መተከል ዞን በኢንቨስትመንት እርሻ ስራ ላይ የተሰማሩ በርካታ ባለሀብቶች ነበሩ ከዚህ በፊት። እነዚህ ባለሀብቶች ያው ትክክለኛ ስራ ላይ ያሉት አሉ፣ አንዳንዶቹ ደግሞ የጠላት ተልእኮ እነዚህ ወጣቶችን ለቀን ስራ በተለያየ መልክ ምክንያት እያደረጉ ወደ ጫካ እየወሰዱ እዛው ስልጠና ሰጥቶ በመሳሪያም አስታጥቆ ነው። በተለይ ጎህዲን ብሎ የሚባል አንድ ተፎካካሪ ፓርቲ ነበረ በዛ ክልል ውስጥ። ያ ፓርቲ የጉሙዝ ህዝብን መሰረት አድርጎ የሚንቀሳቀስ ፓርቲ ነው። እነዚህ ወጣቶች አብዛኛው እጃቸውም ያገኘ ነው፣ በቃ ሲገደሉ ከኪሳቸውንም እያገኘ ያለ ነው። ድርጅቱ ነው ተልእኮም ሰጥቶም እየሰራ ያለው። በውጭ በኩልም እንደዚሁ በተመሳሳይ የቲፒኤልኤፍ ተልእኮ ፈጻሚ ናቸው። ቲፒኤልኤፍ ይሄ ጎህዲን የሚባለው ድርጅት መቀሌ ላይ የፌዴራሊስት ኃይል ተብሎ እዛ ተጠርቶ በተለያየ ጊዜ ኦሪንቴሽን ሰጥቶ የለቀቀበት ሁኔታ ነው ያለው። በተደጋጋሚ ነው ፌዴራሊስት ኃይሎች ተብሎ መቀሌ ሄዶ ሲሳተፍ ነበረ። ያ የተሰጠው ተልእኮም ጭምር ነው መጥቶ እዚህ ክልል ላይ በሰዎች እንዳይረጋጉ በተለይ ታላቁ ኢትዮጵያ ህዳሴ ግድብ አካባቢ ያለው ማህበረሰብ እንዳይረጋጋ አብሮ እንዳይኖር በተለያየ መልክ ግጭት እንዲፈጠር የማድረግ ስራ እየተሰራ ያለው። ተጨባጭ መረጃውም በዶኩመንት ደረጃ ከራሳቸው አንደበትም የተናገሩ ያለው ይሄ ነው። አንዳንዶቹ ባለማወቅም በቀን ስራ ምክንያት ለኢንቨስተር ቀን ስራ ነው ይሄን ነው ከዛ ከይን በኋላ ነው ይሄ ተልእኮ የተሰጠን የሚል የሚያነሳሉ ወጣቶቹ። ስለዚህ ይሄ ጸረ ሰላም ኃይል ተልእኮውን ይዞ ከመጣ በኋላም የራሱን ህዝብ ላይ ጥቃት ሲፈጽም ነበረ። ብዙ ጉሙዞችም ሞቷል። እዚ አካባቢ የሚኖሩ ሌሎችም በርካታ ብሔር ብሔረሰቦች አሉ። የአማራ ተወላጆች አሉ፣ የሸናሻ ብሔረሰብ ተወላጆች አሉ፣ የኦሮሞም አሉ፣ የጉሙዝም አሉ። አብሮ ነው የሚኖረው እዚ አካባቢ። መተከል አካባቢ ያለው ማህበረሰብ በጣም ሲብትሩ ብዝሃነት ያለው ህዝብ ነው ያለው። እነዚህ ጸረ ሰላም ኃይሎች ግን ይሄ እናንተ የሚታረጉት ድርጊት ትክክል አይደለም የሚለው ኃይል በየትኛውን ብሔር ይሁን የየትኛውን ወገን ይሁን ይገላሉ።
ስለዚህ ብሔር ተኮር አልነበሩም ጥቃቶች እስካሁን እስከዛሬ ድረስ ያለ
ተኮር አልነበሩም። አንዳንድ ሶሻል ሚዲያ ላይ ማንነትን መሰረት ያደረገ ነው ብሎ ደግሞ ነገሩን የሚያባብሱ አሉ። ነገር ግን ተጨባጭ መሬት ላይ እያየን ያለ ነው። በርካታ ጉሙዞች የተቀበሩበት ሁኔታ አለ። የራሱ ብሔር እንደገና ሽራሻውም የተቀበረ አለ። አማራውም ኦሮሞ እዛ አካባቢ ያለው ማህበረሰብ መንግስት የሚወግን በተለይ ደግሞ ሰላም የሚፈልግ ኃይል በእነሱ ዘንድ የተቀባይነት የለውም። ባገኙት አጋጣሚ ለመግደል ጥረት ያደርጋሉ። ጊዜውም ክረምት ከመሆኑ ጋር በተያያዘ የቶፖ ግዛት በጣም አስቸጋሪ ነው። እዛው ዳሴ ግድብን ተከትሎ በለስ ወንዝ የሚባል አለ፣ አባይ ወንዝ አለ። ያንን ተከትሎ ሸረቁም ተከትሎ ነው ጥቃት ለመፈጸም ጥረት የሚያደርጉ። በአሁኑ ሰዓት ግን አጠቃላይ መከላከያ ኃይሉም የክልሉ ሰራዊት ሽምቅ ኃይልም እንደዚሁም ፌዴራል ፖሊስም በልዩ ሁኔታ በሁሉም አቅጣጫ ህዝብም ከራሱ የነጠለ በራሱ ተደራጅቶ ህዝቡም እነዚህ ሰዎች ላይ እጃ የወሰደበት ሁኔታ ነው ያለው በየ አካባቢው።
አቶ ይስሐቅ እንግዲህ ተደጋግመዋል አሁን ጥቃቱ እርስዎም እንደሚያውቁት በተለይ በመተከል አካባቢውም በተደጋጋሚ ነው ጥቃቱ የተፈጸመው። ይሄኛው ጥቃት ደግሞ እንግዲህ ከፍተኛ የመንግስት ባለስልጣናት በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራ ቡድን፣ የኢትዮጵያ ጦር ኃይሎች ጠቅላይ ኢታማጆር ሹም፣ የሰላም ሚኒስትሯ፣ ሌሎችም ያለ የፖሊስ ኮሚሽነሩን ያካተተ ቡድን አካባቢውን ከጎበኘ በኋላ በኋላም ደግሞ እንግዲህ በተለይ አምስት ወረዳዎች በኮማንድ ፖስት ስር እንዲተዳደሩ ውሳኔ ከተላለፈ በኋላ የተፈጸመ ነው አይደለም ይሄ ጥቃት?
አዎ አዎ ትክክል።
ምንድን ነው ያስቸገረው? እንግዲህ ይሄ ሁሉ የፌዴራል መንግስት ትኩረት ካለው እነኚህ ከፍተኛ ባለስልጣናት መጥተው ጎብኝተው በኮማንድ ፖስት ስር እንዲተዳደሩ አምስቱ ወረዳዎች ከተወሰነ በኋላ እንዴት እንደዚህ አይነት ክፍተቶች ሊፈጠሩ ቻሉ ብሎ ይጠይቃል። ምንድን ነው ዋስትናው ከዚህ በኋላ ስላለመፈጸሙ ሲሉ የሚጠይቁ ሰዎች አሉ። ምንድን ነው በዚህ ላይ ያለው አስተያየት?
ትክክል ነው። እዚህ መተከል አካባቢ ያለው ጉዳይ በጣም ውስብስብ የሆነ ችግር ነው ያለው። ያው አንድ አመት በላይ ነው የጸጥታ ችግሩ የቆየው። በጣም የተወሳሰበ ነገር ነው። በፌዴራል ደረጃም ከፍተኛ ትኩረት ተሰጥቶ ድጋፍ የተደረገበት እንዳልከው ሁሉም አካባቢ እያንዳንዱን የህዝቡን ደህንነት መጠበቅ አለበት የሚል ህዝብ ጋር ውይይት አድርጎ የተፈናቀሉትን ድረስ ሄዶ አይቶ ነው የሄዱት። ይሄ ከተደረገ በኋላ አሁንም የፌዴራል መንግስት ትኩረት ሰጥቶ በከፍተኛ አመራር ጭምርም ድጋፍ እየተደረገ እኛም ቢሆን አሁን እዛ ማይካሎኜ ነው ከአንድ ጋር እያወራ ያለው በቁጭ ብለን የክልሉ ከፍተኛ አመራር ከምክትል ፕሬዚዳንቱ ጀምሮ ከፓርቲ ጽህፈት ቤት ኃላፊ ጀምሮ ሌሎቹ ካቢኔ አባላትን ጀምሮ ያንዳንዱ ቀበሌ ወረዳም እየገባን እየሰራንበት ሁኔታ ያለው። ነገር ግን እነዚህ ጸረ ሰላም ኃይሎች ወይም ሽፍታ የምንላቸው ልጆች በዋናነት አካባቢው ድንበር ጋር በተያያዘ ጉዳይ አለ። ከሱዳን ጋር በቀላሉ ጫካ ለጫካ ሰርጎ ይገባል። ቦታ አቀማመጡ በጣም አስቸጋሪ ነው። እዛ አካባቢ ያለ ሰው ነው የሚያውቀው። እዛ ውስጥ ገብቶ አንድ በአንድ ለቅመ ለመጨረስ በጣም አስቸጋሪ ነው። አሁን ክረምቱ ስለሆነ ማለት ነው። የኛ ህዝብ ደግሞ የእርሻን የሚሰራ ንጹሃኑ ህዝብ ደግሞ በየጫካው ይንቀሳቀሳል። ብቻውን ለኑሮውን ለመቀየር ሲባል ማለት ነው። በቀላሉ ተጋላጭ የሚሆንበት እድል ነው ያለው። ስለዚህ ይሄ በጣም በቀላል የሚታይ አይደለም። አሁንም እየሰራን ያለ ነው። እኛ ሌላ ስራ ፈተን እዛ እያንዳንዱ የክልሉ አመራር በሙሉ ከልቡ ይህን ህዝብን የማዳን ስራ መስራት አለበት ብሎ ጫካ ገብቶ አመራር ደረጃ በአንድ ጊዜ ግደቻ ወደ 45 አመራር ባለፈው ከኃላፊነት አንስተናል። በዛው ልክ ደግሞ ጥቆማ የደረሰው ወደ 15 የሚሆኑ አመራሮች ቁጥጥር ስር እንዲውሉ አድርገናል።
45 ውስጥ 15
ከ45 ውስጥ 15ቱ ቁጥጥር ስር ውሏል። በአንድ ጊዜ የወሰነ ውሳኔ ነው እንጂ በየቀኑ ይናገዳቸው አሉ፣ የሚታሰሩ አሉ። እሱን ተደምሮ አይደለም። አሁን ከፖሊስ አካላትም ቢሆን ከተለያየ ህብረተሰብ ክፍል እዛው እጅን ያስገባ አካል ተጨባጭ ህዝቡ የጠቆመው ነገር እየለቀምን በህግ ቁጥጥር ስር እያዋልንበት ሁኔታ ነው ያለው። አሁን በአሁኑ ሰዓት እዛ አካባቢ እየሰራን ያለ ነው። በተለይ በመከላከያ ሰራዊት ጋርም ከፌዴራል ፖሊስ ጋርም በክልሉ ጸጥታ አካላትም በተቀናጀ መልኩ ነው ኮማንድ ፖስቱ እየመራ ያለው። ባለፈው የተፈጸመው ስህተት ጦርነት ላይ ባለው ሰዓት ህዝብን የያዘ መኪና መጥቶ መሀል መግባት፣ ይሄ ለማንም ይታወቃል። ይሄ የሚተርፍ አይደለም። ሰዎቹ መረጃ የላቸውም። ጫካ ላይ ነው መከላከያና ጸረ ሰላም ኃይሉ ኦልሬዲ ውጊያ ውስጥ ነው ያለው። ትናንትና ተስተያው የተፈጠረው ወደ 14 ሰው የሞቱት ጦርነት ውስጥ ነው መጥተው የገባው መኪናውን ይዞ ማለት ነው ሹፌሩ። እሱም መረጃ ስለሌለ ነው ልብን የሚሰብር ነገር ነው። ስራ እየተሰራ ጠላት እየተደመሰሰ ያን ቀን ነው 14 ጠላት የተገደለው። ሁለት የተማረኩት የዛው ቀን ነው። ጠላቱም በጣም በየጫካ ተበታትኗል እና አሁንም ቢሆን እያንዳንዷን በአግባቡ ክትትል እየተደረገ እየተሰራበት ሁኔታዎች አሉ። ስለዚህ አሁን እያለ ያለው ምንድን ነው? ለጊዜው ህዝቡ በየጫካ ለብቻው መንቀሳቀስ ኦፕሬሽኑ በትበት እስከሚያት ድረስ ጥንቃቄ መደረግ እንዳለበት መልእክቶች እያስተላለፍንበት ሁኔታ ነው ያለው። ያው ይስተካከላል ብለን ተስፋ እናደርጋለን።
አቶ ይስሐቅ አብዱልቃድር የቤንሻንጉል ጉሙዝ ክልል የብልጽግና ፓርቲ ጽህፈት ቤት ኃላፊ፣ በጣም አመሰግናለሁ በአሜሪካ ድምጽ ሬዲዮ አድማጮች ስም።
እሺ፣ እኔም አመሰግናለሁ።
አመሰግናለሁ አቶ ይስሐቅ አብዱልቃድርን እና እስክንድርን። ለታጣቂዎቹና እነርሱ አባል ለሆኑበት ፓርቲ ድጋፍና ተልእኮ ይሰጣል በሚል ከተወነጀለው ህወሀት ምላሽ ለማግኘት ያደረገው ጥረት አለመሳካቱን እስክንድር ገልጿል። ህወሀት በተለያዩ ጊዜዎች የቀረቡበትን ተመሳሳይ ውንጀላዎች ሲያስተባብል መቆየቱ ይታወሳል። ተከታዩ ዘገባ ወደ ምዕራብ አፍሪካ ይወስደናል። ከወታደራዊ አገዛዝ ወደ ሲቪል አስተዳደር እየተሸጋገረች ያለችው የማሊ ዕጣ በምዕራብ አፍሪካው ሳህል ቀጠና ያለውን የሰላምና መረጋጋት ሁኔታ እንደሚወስን የተናገሩት የዩናይትድ ስቴትስ ልዩ መልእክተኛ ፒተር ፋም ሰሞኑን በአካባቢው ጉብኝት አድርገዋል። መጪው ምርጫ ተስፋ ሰጪ ቢሆንም በርካታ ስራዎች መሰራት እንዳለባቸውም ፋም አሳስበዋል። አኒታ ፓውል ከጆሃንስበርግ ያጠናቀረችው ዘገባ ዝርዝሩን ይዟል። ደረጀ ደስታ ያቀርበዋል።
ባሳለፍነው ሰኔ ማሊ ከፍተኛ ቀውስ ውስጥ ገብታለች። ለተቃውሞ የወጡ በአስር ሺህ የሚቆጠሩ ሰዎች ጎዳናዎችን አጥለቅልቀዋል። የተንሰራፋውን ሙስና፣ የኢኮኖሚ አለመረጋጋትና እየተባባሰ የሄደውን የሰላም እጦት በመቃወም ነው ተቃዋሚዎቹ ወደ አደባባይ የተመሙት። ወደ ስፍራው ያቀኑት የዩናይትድ ስቴትስ ልዩ መልእክተኛን ጨምሮ እዚያው ማሊ ውስጥና በውጭ ያሉት የምዕራብ አፍሪካ አካባቢ ባለስልጣናት አደጋው ሊከሰት እንደሚችል ሲያስጠነቅቁ ቆይተዋል። ይሁን እንጂ ቀውሱ በአስር ዓመት ውስጥ ለሁለተኛ ጊዜ ነሐሴ 18 የተከሰተውን ወታደራዊ መፈንቅለ መንግስት እንዲፈጠር አድርጓል። ብዙም ደም ሳያፋስስ የተካሄደው መፈንቅለ መንግስት ፕሬዚደንት ኢብራሂም አቡባከር ኪታን አስወግዷል። አዲሱ ወታደራዊ አስተዳደርም ምርጫ በማካሄድ ስልጣኑን እንደሚለቅ አስታውቋል። ከዚያን ጊዜ አንስቶ የምዕራብ አፍሪካዊቷ ማሊ በፖለቲካ የለውጥ እንቅስቃሴ ውስጥ ትገኛለች። ጊዜያዊ ፕሬዚደንቱ ባህ ናዳዋ ማሊን በሲቪል አስተዳደር የሚመራ ጊዜያዊ ሽግግር መንግስት ቢያቋቁሙም ቁልፍ ቁልፍ በሆኑ ቦታዎች ግን ከፍተኛ ወታደራዊ ሹማምንቶችን አስቀምጠዋል። ይህን ያስተዋሉት የዩናይትድ ስቴትስ ልዩ መልእክተኛ ጄ ፒተር ፋም ይህ ለማሊና ጎረቤት አገሮች እጅግ ወሳኝ ወቅት መሆኑን ተናግረዋል። ፋም የተለያዩ ባለስልጣናትን ለማነጋገር ክልሉን ባለፈው ሳምንት የጎበኙ ሲሆን ምርጫው በ18 ወራት እንዲደረግም አሳስበዋል። በዚህ ሳምንት ከጋዜጠኞች ጋር በስልክ ባደረጉት ውይይት እንዲህ ብለዋል።
In my meetings with transition government officials, I emphasize that the transition government must first and foremost focus on preparing for those elections.
ከሽግግሩ መንግስት ባለስልጣናት ጋር ባደረግኩት ስብሰባ የሽግግሩ መንግስት ከምንም ነገር በፊት የመጀመሪያውን ትኩረቱን ማድረግ ያለበት ለምርጫው ተገቢውን ዝግጅት በማድረግ መሆኑን አስገንዝቤያለሁ። በተመሳሳይ ሁኔታም የህብረተሰቡን ደህንነት መጠበቅና ሌሎች ቅድሚያ ሊሰጣቸው የሚገባቸውን የማሻሻያ ተግባራት ማከናወን ይኖርበታል። እነዚህ በህዝቡ ዘንድ ያሉትን ቅሬታዎች ሙስና፣ የሰብአዊ መብት ጥቃትና መከላከልን፣ የአልጀርስ ስምምነትን እንዲሁም በማሊ ሰላምና እርቅን ማምጣትን ያካትታሉ። እነዚህን ችግሮች ካላስወገዱ ፖለቲካዊ አለመረጋጋቱ ሊመለስ ይችላል።
ፋም ከዚህም ጋር ተያይዞ በአካባቢው እየጨመረ የመጣው የሽብርተኝነት ጥቃትም አሳሳቢ መሆኑን ይናገራሉ። ለበርካታ ዓመታት የተባበሩት መንግስታት የሰላም አስከባሪ ጦርና የዩናይትድ ስቴትስ ኃይሎች ብዙ ቢሊዮን ዶላር የጠየቀውን የአካባቢውን ሰላም ማስከበር ተልእኮ ሲወጡ መቆየታቸውን ገልጸዋል። የፕሬዝደንት ትራምፕ አስተዳደር የተልእኮውን አዋጭነት በመጠየቅና ፋይዳውንም በማሳነስ በአፍሪካ የበጀትና የወታደሮች ቁጥር እንዲቀነስ ገፋፍተዋል። ልዩ መልእክተኛው ፋም በማሊ የመፈንቅለ መንግስቱ ከተደረገ በኋላ በአካባቢው የደረሰ ከባድ ችግር ወይም የተበተነ ነገር ተከስቶ እንደሆነ ተጠይቀው ነበር። እንዲህ ብለው መለሱ።
We haven't yet, and I think part of that is owing to ongoing activities by the United Nations peacekeeping mission.
እስካሁን ያልተከሰተም እንደሚመስለኝ ያ የሆነው አንድም የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል G5 ከሚባለው ግብረ ኃይል ጋር በሚያደርገው እንቅስቃሴ የተነሳ ነው። በዚህ ሳቢያ በአካባቢው ምንም ጥቃት አላየንም። በእርግጠኝነት ግን አይናችንን ላፍታም ቢሆን ሳንከድን አካባቢውን በንቃት እየተከታተልን ሲሆን አደጋው ግን እንደቀጠለ ነው።
ስለዚህ ታዲያ የሳህልን አካባቢ የሚያረጋጋው ነገር ምን ሊሆን ይችላል ተብለው የተጠየቁት ፋም ለዚህ የማያወላዳ ምላሽ አለኝ ይላሉ። በአካባቢው የተንሰራፋውን አክራሪና የሽብር ቡድን መጠራረግ አንዱ ነው። በሁሉም የመንግስት ተቋማት ማሻሻያዎችንም ማድረግ ያስፈልጋል። የሲቪል አስተዳደርን የሚያመጣውን የነሐሴ 18ቱን ምርጫ ማድረግም አማራጭ የለውም። ባጭሩ ፋም እንደሚሉት የመንግስት መሪዎች ለዜጎቻቸው ጥያቄዎች በቀጥታ መልስ በመስጠት ተጠያቂ የሚሆኑበትን፣ ጊዜያቸው ሲደርስ ከስልጣን የሚሰናበቱበትንና የሰብአዊ መብትን የሚያከብሩበትን ስርዓት ማምጣት ወሳኝ መፍትሄ ነው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ወደ ተከታዩ ዘገባ እንሸጋገር። በመንግስት ጸጥታ አስከባሪዎች እንግልት እየደረሰብን ነው ሲሉ የምዕራብ ሸዋ ዞን ግንደበረት ወረዳ አንዳንድ ነዋሪዎች ስሞታ አሰምተዋል። መንግስት ኦነግ ሸኔ እያለ የሚጠራቸው ታጣቂዎች ሁለት የመንግስት ታጣቂዎችን ጠልፈው መውሰዳቸውና በኋላም አንዱን መግደላቸው እየደረሰብን ነው ለሚሉት እንግልት መነሻ መሆኑን ይናገራሉ። የወረዳው ጸጥታ ጽህፈት ቤት በነዋሪዎች የቀረበውን ቅሬታ በተመለከተ መረጃ እንደሌለው ገልጿል። የክልሉ ጸጥታ ቢሮ ጉዳዩን እያጣራ መሆኑን አስታውቋል። ፀሐይ ዳምጠው ዝርዝሩን ይዛለች።
በምዕራብ ሸዋ ዞን ግንደበረት ወረዳ ቀሬ ዶብ የሚገኙ አንዳንድ ነዋሪዎች ናቸው ከመስከረም 22 2013 ጀምሮ በመንግስት ጸጥታ ኃይሎች እንግልት እየደረሰባቸው እንደሆነ የተናገሩት። መንግስት ኦነግ ሸኔ በማለት የሚጠራቸው ታጣቂዎች ሁለት የመንግስት ሚሊሻዎችን ከአካባቢው ጠልፎ መውሰዳቸውን ተከትሎ ለጅምላ እንግልት መጋለጣቸውን ነው ያስረዱት። ከዕለት ተዕለት ስራና ኑሯችን እየተንገላታን ነው ሲሉ ለአሜሪካ ድምጽ ተናግረዋል። የግንደበረት ነዋሪ የሆኑት አቶ በቀለ ጉተማ የወረዳው ፖሊስ የጸጥታ ዘርፍና አስተዳዳሪ የቀበሌውን ህብረተሰብ በአንድ ትምህርት ቤት ውስጥ በማጓር ሲያንገላቱ ነበር ይላሉ። የግንደበረት ነዋሪ የሆኑት አቶ ቱሉ ጉታ ሰሞኑን በቀሬዶቢ ቀበሌ ነዋሪዎች ላይ እየደረሰ ነው ያሉትን ችግር አብራርቷል።
ቀሬዶቢ ላይ አመት ያለፈ ጀምሮ እስከዛሬ ችግር ነው ያለ። ህዝብ ይዞ ከትምህርት ቤት ውስጥ አንድ ላይ ተሰብስቦ እዚህ ታች በረሃ ላይ የሆነ ሽፍታለ እንደ እስከምናወጣ እናንተ ያውጡም ብሎ ማታም ቀንም ቀን ፀሐይ ማታ ውርጭ ወንበር የለውም ልብስ የለውም መብላ አይገባም እንገላ ሰው ይደበድባል። እስከ አሁን እስከ ዛሬ ማለት ነው እንኳን ወደ ቤተሰብ አልተገባም። ከበረሃ ብዙ ህዝብ ነው ያለ። ሽፍታ አለ ከብቶችን አውጥ ንብረት ለቀቁና ግቡ ብሎ አሁን ግርግር ላይ ነው። እስር ቤት የለውም ዝም ብሎ ተሰብስቦ ትምህርት ቤት ውስጥ ማለት ነው ዝም ብሎ አዝቀምቶ ፀሐይ መታ ውርጭ መታል። ከዛ ትናንትና ሄድና ሽፍታ ፍለግ ብሎ በረሃ ወርዶ ነበረ አሁን ቤት ገብቶ ነበረ። እንደዛ ነው። ሰው አይጓዝም፣ መንገድ ላይ አይጓዝም፣ ቤት አይገኝም። እህል ከብት ተጨርሷል።
የኦሮሞ ፌዴራሊስት ኮንግረስ ፓርቲ አመራር አባል የሆኑት አቶ ደስታ ድንቃ በህብረተሰቡ ላይ እየደረሰ ነው ያሉትን እንግልት እንደሚከተለው ይገልጻሉ።
በምዕራብ ሸዋ ዞን በግንደበረት ወረዳ የታጠቁ የመንግስት ኃይሎች እዛ ቀበሌ ሰፍረው ነው ያሉት። ቀበሌው ያሉትን ሴቱን ወንዱን ጨምሮ ሁሉንም ለስብሰባ ጠርተዋቸው ነበረ። ለስብሰባ ከጠሯቸው በኋላ ከአስራው ካቆዩዋቸው በኋላ ሴቶቹም በ12 ሰዓት ለቀዋቸው ነገ በጠዋቱ ተመልሶ እንዲመጡ ነግረዋቸው ይለቋቸዋል። ወንዶቹም ደግሞ እዛው ቀሬዶምቢ ትምህርት ቤት የሚባለው ትምህርት ቤት ውስጥ ያሳደሯቸው። እንደገና በ24ም እንደዚሁ ቀንቀን ሴቶቹም ወንዶቹም በሙሉ እንዲመጡ ተደርገው እዛ ይውላሉ። ማታ ማታ ላይ ደግሞ ሴቶቹ ይለቁና ወንዶቹን እዛው ያሳደሯቸዋል። አንድ የመንግስት ታጣቂ በረ አንድ ሰው ባለፈው ጊዜ የታጣቂዎች ተወልደዋል የሚባል እሱም ፈልጉ እዛ ወደ በረሃ ወደ ወይነ ደጋ ወደ ቆላ ሄዳችሁ ይህን ሰውዬ ፈልጉ አምጡ ብለው ለቀቋቸው ማለት ነው። በዚሁ መሰረት ገበሬዎች ስራቸውን ትተው በዚህ ሰዓት የስራ ሰዓት ነው ለገበሬዎች የሚያርሙበት ምርታቸውን የሚሰበስቡበት። ከዚህ እንግዲህ ወደ በረሃ ነው ጥሩምባ ለብሰው ነዋሉ ከዚያ ቦታው እየተጠራሩ ገበሬዎች ወደ ቆላ ወደ በረሃ ይሄዱ።
ከህብረተሰቡ በተነሳው ቅሬታ ላይ ምላሽ የሰጡት የወረዳው ጸጥታ ጽፈት ቤት ኃላፊ አቶ ጆን ሴራባ ተከታዩም ብለዋል።
ፖሊሲ ጋፈዳዘኒ
አለንዴ ፖሊስን ጠይቁ የጸጥታ ኃይል ከሆነ እንጂ አርሶ አደር እንዴት አርጎ ነው ሽፍታን የሚፈልገው? እኔ የማውቀው ነገር የለኝም። ሂዱና ፈልጉ ብዬ ያሰማራሁትም የለም። ያይመለከተኝም። ይህ ለእኔ አዲስ ነገር ነው።
ነዋሪዎቹ በማንገላታት አስቸግሮናል ሲሉ የጠቀሱት የወረዳው ፖሊስ መልስ ለመስጠት ፈቃደኛ አልሆነም። የምዕራብ ሸዋ ዞን ግንደበረት ወረዳ አስተዳዳሪ አቶ ተስፋ በዳኔ በበኩላቸው ከወረዳው ነዋሪዎች ለተነሳው ቅሬታ የሚከተለው መልስ ሰጥቶናል።
ለኪ ሚሊሻኒ አኩመጀት ኦምሎቴ ደሳናኒ ሂዳታኒ ጀረኒም ቡተሙ ሰሬዱማ
እንዳልሽው ሚሊሻ በታጣቂዎች ተጠልፎ መወሰዱ ትክክል ነው። ይህንን ደግሞ ህብረተሰቡ ከመንግስት አካል ጋር ተወያይቶ ከመካከላችን ሰው ተጠልፎ እንዴት እንኖራለን ብሎ መፈለግ አለብን ያለው ህብረተሰቡ ራሱ ነው። እኛ እንደ መንግስት አካል ህብረተሰቡ ብቻውን መሄድ የለበትም ብለን እንደ ጸጥታ ዘርፍ ሚሊሻዎችን ጨምረንላቸው አብረው ለመፈለግ ሄዱ። እናም ከተጠለፉ 2 ሚሊሻዎች መካከል የአንዱን አስክሬን አግኝተው የቀብር ስነ ስርዓቱ ተፈጽሟል። ያለው እውነት ይሄ ነው እንጂ እንደተባለው መንግስት ሰውን አያፈነም። አሁን እየተካሄደ ያለው ጉዳይ የህብረተሰቡን ሰላምና ደህንነት አስተማማኝ ለማድረግ ከተለያዩ የህብረተሰብ ክፍል ጋር ውይይት እየተካሄደ ነው እንጂ ሌላ ነገር የለም።
የኦሮሚያ ጸጥታ ቢሮ ጉዳዩን እያጣራ መሆኑን የቢሮ ኃላፊ አቶ ጅብሪል መሐመድ ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
በምሁራንና በፖለቲካ ድርጅቶች ያልተገባ የስልጣን ሽሚያ የኢትዮጵያ ህልውናና የህዝቡ ሰላም አደጋ ላይ ወድቋል ይላሉ ደሴ፣ ኮምቦልቻና ሐይቅ ከተሞች ውስጥ የሚኖሩ የትግራይ ተወላጆች። የትግራይ ብልጽግና ፓርቲ ዛሬ ደሴ ከተማ ውስጥ በጠራው ስብሰባ ላይ የተሳተፉት የትግራይ ተወላጆች ህዝብንና የፖለቲካ ቡድንን አንድ አድርጎ ከማየት በሚፈጠር የተዛባ አስተሳሰብ እየተጎዳነን ብለዋል። መስፍን አራጌ ተጨማሪ አለው።
ዛሬ በወሎ ዩኒቨርሲቲ መሰብሰቢያ አዳራሽ በተካሄደው ውይይት የተሳተፉ አስተያየት ሰጪ እንደገለጹት በስልጣን ላይ ለመቆየት አሊያም ወደ ስልጣን ለመውጣት በሚደረግ ሽሚያ ምሁራንና የፖለቲካ ድርጅቶች ለህዝብ ሰላም መታወክ፣ ለአገር አንድነት መናጋት ምክንያት እየሆኑ ነው።
በአጉል የስልጣን ሽሚያ አገሪቷ ታምሳለች። አማራ፣ ትግሬ እየተባባለ እየተጋደሉ ነው ያለን የተቋስ ስለበቃ በጠቅላለ ዶክተር መስፍን ያወሩት ነብሳቸው ይማርና ትክክል ተናግሮት በስመ ዲሞክራሲ እየተባለ ህዝቡ መነገጃ ነው።
አስተያየት ሰጪዎቹ በተዛባ መልክ የትግራይን ህዝብ ከህወሓት ጋር አንድ አድርገው የሚፈርጁ ሰዎች እንዳሉ ጠቁመው ይህም ለማህበራዊ መገለልና ላልተገባ ፍረጃ እንደዳረጋቸው አስረድተዋል። በአንጻሩ ህወሓት የመረጣቸው ጥቂቶች እንጂ እኛ እንደ ህዝብ ተጠቃሚ አይደለንም ብለዋል።
የትግራይ ህዝብ ብዙ የረገፈ የሞተ ነው፣ ግን መብቱ ያልተጠበቀለት ልጆቹ 3-4 ገብሮ በልመና በችግር የሚኖር ህዝብ ነው። እኛ ወንድሞቻችንም ገብረናል፣ ቆስለናል፣ ሙተናል። በብሔር ብሔረሰብ አንድነት ሁነን ነው መስዋዕትነት ስንከፍል የነበረ ሳንለያይ እስከ ናቅፋ፣ እስከ ቋራ፣ እስከ ከዓበት፣ እስከ ከረን፣ እስከ ስንት ምኑን ቁጥር ስፍር የለውም።
28 ዓመት ተሰራ ገዙ ምንም ጥቅም ለትግራይ ግን የለም። በማን ሰበብ ነው? እዚህ ቀደም ወንድሞቻችን የትግራይ ተወላጅ ወርቃቸው፣ ንብረታቸው የተዘረፈ የተቃጠለ፣ ፎቋቸው የተቃጠለ በማን ነው? በእነሱ ሰበብ አይደለም? በማን በሽታ ነው? ምን ጥቅም አገኘ? አሁንም በኢትዮጵያዊነትን እንጂ በብሔር አናምንም።
ህወሓት ቢታገል አንዲት ነገር ያገኘው ነገር የለውም። ህዝብ ትግራይ በችግር በድህነት እየማቀቀ የሚገኝ ህዝብ ነው።
ሌባ ሲሰርቅ ይፋቀራል፣ ሲካፈል ደግሞ ይጣላል። ለስርቆታቸው፣ ለሽሞታቸው፣ ለቤተሰቦቻቸው እንጂ ለእኛ ለትግሬዎች የሚረዱማ ቢሆኑ ስንት ትግሬ ነው የሚሞት ያለ? ስንት ትግሬ ስንት አማራ ነው የሚረገጥ ያለ?
የፖለቲካ ድርጅቶች መለዋወጥ ኢትዮጵያንና ኢትዮጵያዊነትን አይለውጥም ይላሉ ተሰብሳቢዎቹ።
በኛ እድሜ እንኳን ሶስት መንግስት ማየታችን ነው። ይሄ ያለ ነው። ይሄ የሰማይ መንግስት ብቻ ነው የማይለወጥ እንጂ የምድር መንግስት ቢለወጥ ኢትዮጵያ አትለወጥም። ኢትዮጵያ አንድ ናት። ምን ጊዜም በኢትዮጵያዊነት ይኮራለሁ።
ቤቴ ውስጥ ብትመጡ ኦሮሞ አለ፣ አማራ አለ፣ ትግሬ አለ፣ የተለያየ ብሔረሰብ አለ። በኢትዮጵያዊነታችን ኮርተን እንደ ድሮ ሳንገነጣጠል እንዴ! አንድ ተልባ እኮ አንድ አቅማዳ ላይ ቢቀመጥ አምስት ስድስት ቀዳዳ ካለው ባዶ አቅማዳ ነው የሚይዘው። ስለዚህ መለያየት ጥሩ ስላልሆነ ሰላም ነው የምንፈልገው። በህብረት እንኖራለን። በቃ መገነጣጠል አንፈልግም። ኢትዮጵያዊ ነን።
በተለይ ወሎና አካባቢው ለሰጣቸው ፍቅርና አክብሮት ተሰብሳቢዎቹ ምስጋናቸውን አቀርበዋል። የትግራይ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ ነብዩ ስሆል ሚካኤል ውይይቱ ጠቃሚ ቁም ነገር የተገኘበት እንደነበር ተናግረዋል። ከተሰብሳቢው የተነሳውን ማሳሰቢያ ተገቢ ነው ብለውታል።
አንዳንድ የራሳቸው ጥቅም የጎደለባቸው የህዝብን መጠቀሚያ በማድረግ አገር የማመስ የህዝብ አብሮነትን የማደፍረስ ስራ ላይ መሰማራት የለባቸውም። ከድርጊታቸው የሚቆጠቡ ከሆነ መልካም ይሆናል። ካልሆነ ደግሞ መንግስት ሰላምና የህዝብና የአገር ደህንነት እውን የማድረግ ስራውን ሊሰራ ከህዝቡም ያገኘነው ምክር እና ጥሪ ይህንን ነው። መንግስትም በዚህ ደረጃ ስራውን የሚሰራ ነው የሚሆነው።
ህዝብንም ከፖለቲካ ፓርቲ ጋር ጨፍልቆ በማየት የሚፈጠርን አድሎና መድሎ አውግዘዋል። ይህን ለማስተካከልም ይሰራል ብለዋል።
ህዝብና ፓርቲ የተለያዩ ናቸው የሚል ሀሳብ በሰፊው ተንጸባርቀዋል። መሆንም ያለበት እሱ ነው። ነገር ግን አሁንም ያ ኋላ ቀር አስተሳሰብ ውስጥ ያሉ ጥቂት ግለሰቦች፣ እነዚህ ግለሰቦች መምከር አለብን፣ ማስተማር አለብን። የማይማሩ የማይመለሱ ከሆነ ደግሞ ህጋዊ የሆነ እርምጃ በመውሰድ የሰለጠነ ፖለቲካ ኢትዮጵያ ውስጥ እንዲያብብ የማድረግ ስራ መስራት አለብን።
የሳይንስና ከፍተኛ ትምህርት ሚኒስትር ዴኤታ ዶክተር ሙሉ ነጋ በተሳሳተ መረጃ የህዝብን አብሮነት የሚያውኩ እንቅስቃሴዎች እንደሚስተዋሉ አልደበቁም። በተዛቡ መረጃዎችና ትርክቶች የሚፈጠረውን ችግር ማስወገድ የሚቻለው ደግሞ የጋራ ሀገራዊ አስተሳሰብ ሲጎለብት እንደሆነ አመልክተዋል።
በኢትዮጵያ ውስጥ ጥሩ የሆኑ እሴቶች አሉ። ህዝቡ አብሮ የሚኖርበት የሚከባበርበት በጣም መልካም የወንድማማች ስሜቶች አሉ። እንትን መጎለት አለባቸው። ሰው እንደ ሰው እንዲያስብ ማድረግ ያስፈልጋል። አንድ ሰው የትም ቦታ አገሬ ነው ብሎ በህግን አክብሮ ሰላማዊ መንገድ መስራት የመንቀሳቀስ ስርዓት እንዲመጣ ትምህርት ተቋማት ይህን በተለይ ወጣት ደግሞ ምክንያታው እንዲሆን በመረጃ እንዲያምን የማድረግ ስራ በጣም ተገቢ ነው። የተሳሳቱ ትርክቶችን በማስተካከል ስህተቶችን በማድረግ የነበሩን ደግሞ ጥሩ ሀብቶች እና እሴት ደግሞ በማጎልበት ያው አገርን ወደ ተሻለ ልማት፣ ሰላም፣ ብልጽግና ማሻገር ነው። ስለዚህ ይሄ የሁሉም ባለድርሻ አካላት ርብርብ ይፈልጋል። ከግጭት ከጦርነት የሚመጣ ውጤት የለም።
ተሰብሳቢዎቹ ባወጡት ባለ አምስት ነጥብ የአቋም መግለጫ የትግራይ ህዝብ በኢትዮጵያ አንድነት አይደራደርም፣ ቀጣዩ ሀገራዊ ምርጫ ሰላማዊና ዴሞክራሲያዊ እንዲሆን የበኩላችንን እናበረክታለን የሚሉ ሀሳቦችን ሰንዝረዋል። ተመሳሳይ ውይይት በድሬዳዋ ከተማ የተካሄደ ሲሆን መድረኩ የትግራይ ተወላጆች በሀገሪቱ ውስጥ ስላለው የለውጥ ሂደትና ተግባራዊ እንቅስቃሴዎች ግንዛቤ እንዲያገኙ ያስቻለ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር አብርሃም በላይ ገልጸዋል። የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራህ የፌዴራሉ መንግስት ከትግራይ ክልል መንግስትና ምክር ቤት ጋር ምንም አይነት ግንኙነት ማድረግ እንደማይችልና ግንኙነት ማቋረጡ የበጀት ጉዳዮችንም እንደሚያካትት መግለጻቸው ይታወሳል። ግንኙነቱ ሊቀጥል የሚችለው በቀበሌና በከተማ ደረጃ ካሉ ህጋዊ ተቋማት ጋር እንደሚሆንም ተጠቁሞ ነበር። በዚህ ዙሪያ አፈጻጸሙ በምን መልክ ሊካሄድ እንደሚችል የተጠየቁት ሚኒስትሩ የአፈጻጸም ዝርዝሩ እየተሰራ መሆኑን አመልክተዋል።
መሰረታዊ ጉዳዩ መንግስት ግንኙነት የሚያደርገው ህጋዊ ከሆነ አካል ብቻ ነው። እንዴት ነው የሚፈጸመው የሚለው እየተሰራ ነው ያለው። ዲቴይል መሰራት አለበት። እያንዳንዷ ግንኙነት እንዴት ነው የምትሆነው፣ እንዴት ነው ቁጥጥር የሚደረግበት፣ እንዴት ነው የሚደርሰው፣ ማኔጅስ እንዴት ነው የሚደረገው የሚለው ዲቴይል እየተሰራ ነው። እሱን ይፋ እናደርጋለን ስንጨርስ። በመንግስት ደረጃም እየተሰራ ስለሆነ ማለት ነው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ።
ለረጅም ጊዜ ስናቀርበው የነበረ የደሞዝና ጥቅማጥቅም ጥያቄ የክልሉ መንግስት ምላሽ ሳይሰጥ ቆይቷል ሲሉ ትግራይ ክልል ውስጥ የሚገኙ አቃቢያነ ሕግ ለአሜሪካ ድምፅ በሰጡት አስተያየት ቅሬታቸውን ገልጸዋል። በክልል ደረጃም ነፃ የሆነ የጠቅላይ አቃቢ ሕግ ተቋም ሊቋቋም እንደሚገባ አሳስበዋል። በጉዳዩ ላይ ምላሽ የሰጡ የክልሉ የፍትህ ቢሮ ኃላፊ አቶ አማኑኤል አሰፋ የደሞዝና የጥቅማ ጥቅም ጥያቄን ለመፍታት ለክልሉ መንግስት የመክፈል አቅም የሚከብድ መሆኑን ጠቁመው ጉዳዩ ግን ለመንግስት ቀርቦ እየታየ ነው ብለዋል። ነፃ ተቋምን አስመልክቶም የፍትህ ቢሮ የመንግስት አካል መሆኑን አስታውሰው በግልጽ ለመንግስትና ለህዝብ ወግኖ የሚሰራ ተቋም ነው ብለዋል። ሙሉጌታ አስባህ ተጨማሪ አለው።
ስማቸው እንዳይገለጽ የፈለጉ በትግራይ ክልል በአቃቤ ህግ ሙያ የተሰማሩ እንደተናገሩት የደሞዝና የጥቅማ ጥቅም ጉዳይ ለብዙ ጊዜ ጥያቄ ነበርና እስካሁንም ምላሽ አልተሰጠውም ብለዋል። ዳኞችና አቃቢያን ህግ ካሁን በፊት ተመሳሳይ ደሞዝና ጥቅማ ጥቅም ይሰጣቸው የነበረ ቢሆንም ከባለፈው ሐምሌ ወር ጀምሮ ለዳኞች ብቻ ጭማሪ በማድረግ ልዩነት በክልሉ እንዲፈጠር ተደርጓል በማለት
ክልል ትግራይ የሚገኙ ዳኞች ጥቅማ ጥቅም ሆነ ደሞዝ ጭማሪ አድርገዋል። በፍትህ ቢሮ በኩል ደግሞ የተደረገ ነገር የለም። ግን ከዚህ በፊት ሲደረግ የነበረው በተመሳሳሊ ሙያ የምንገኝ አካል ስለሆነን ተመሳሳሊ የሆነ ጥቅማ ጥቅምና ደሞዝ እንዲኖር እየተደረገ ቆይተዋል ማለት ነው። በአሁን ሰዓት ግን ልዩነት ተፈጥሯል። በአቃቢ ህግና በዳኛም ልዩነት የተፈጠረብን ስለሆነ እንደገናም ደግሞ ተጨምሮ የነበረው 2008 ስለነበረ ከዛ በኋላ የተደረገ ጭማሪ የለም። ያ ጭማሪ አለመኖር ደግሞ ከአሁን ያለው ሀገራዊና ክልላዊ ኢኮኖሚ ግሽፈቱ ተያይዞ እንትኑ እያደረገብን ስለሆነ ከዛ አንጻር ነው ጥያቄያችንን እያቀረብን የምንገኘው።
ሌላ ስማቸው እንዳይገለጽ የፈለጉ አቃቤ ህግ በተደጋጋሚ ለትግራይ ክልላዊ መንግስት ጥያቄው ቢቀርብም ምላሽ አልተሰጠም ብለዋል።
ይህን ነገር ምላሽ ማግኘት አልቻለም እስካሁን ማለት ነው። ያን መሰረት አድርገን ባለፈው ሰኞ ወይም ደግሞ መስከረም 25 የስራ ማቆም አድማ ለማድረግ ሙሉ አቃቢ ህግ በሚባል መልኩ ጥሪ አድርገን በተወሰነ ደረጃም ያንን ተግባራዊ አድርገን ነበር። ግን ያን በማድረጋችን የሚጎዳው መንግስት ሳይሆን መላ ህዝባችን ስለሆነ እኛም የተሰጠን ኃላፊነትና አድራ ለህዝባችን ስንል ህዝባችን ገብተን ሰርተናል። ግን ያንን በሂደር ያቆየ ነው ያራዘም ነው እንጂ በአጠቃላይ የተውነው ነገር አይደለም።
በክልሉ ከ550 በላይ አቃቢያን ህግ እንዳሉም ተናግረዋል። በአስቸኳይ ምላሽ እንዲሰጠው ከጠየቁት ደሞዝና ጥቅማ ጥቅም በተጨማሪ በትግራይ ክልል ነጻ የጠቅላይ አቃቢ ህግ ተቋም በማቋቋም የፍትህ ስርዓቱ ለማጠናከር መሰራት አለበት ብለዋል።
ከማንም መንግስት ተጽዕኖዎች እንዳይኖሩ ራሱን ችሎ ሙያ በጠበቀ መልክ እንዲሰራ ለማድረግ ታስቦ የሚቋቋም ተቋም ነው ማለት ነው። ግን ይህ ደግሞ አሁን ኃላፊዎች በካቢኔዎች የሚደረጉ ስብሰባ፣ ቤት ምክር በየወረዳው የሚደረጉ ስብሰባዎች ተሳታፊ የሆኑ በሙያቸው ላይ እዛ ላይ እየተጠመዱ አንድ ይሄ ችግር ነው። ሁለተኛውም ደግሞ ያው በአስተዳደር በኩል የምትጠመድ ከሆነ እኛ ሙያ ስለሆነን መንግስት የሚልህም ደግሞ ልትፈጽም ትችላለህ ማለት ነው። በሙያህን ግን ምንም ነጻ ትካል ከሆንክ ግን እንደነዚህ አይነት ነገር የምትከላከልበት መንገድ የለህም። አባል ከሆንክ መንግስት የሚሰጥህን መደቦች ሁሉ ህጋዊነታቸው ህጋዊ ያልሆኑትም ልትፈጽምም ትችላለህ።
ነጻ የሆነ የጠቅላይ አቃቢ ህግ ተቋም ከተቋቋመ የፍትህ ስርዓቱ ከማጠናከር በተጨማሪ የአቃቢያን ህግ መብትም ለማስከበር ያግዛል ሲሉ ተናግሯል።
አንድ ተቋም በፋይናንስም በአሰራርም ነው ነጻ መሆን ያለበት። ስለዚህ እኛ ሙያችን ነጻነት ይፈልጋል። ስለዚህ የምንሰራው ነገር በበጀት ካልተደገፈ፣ በሰው ኃይል ካልተደገፈ፣ በአጠቃላይ ደግሞ በላይ ያሉ አመራሮችም ድርጅት አባላት ናቸው። አባላት ብቻ አይደሉም፣ ማዕከላዊ ኮሚቴ የህዝብ ተወካዮች ምክር ቤት አባላት ስለሆኑ ቅድሚያ ሰጥተው የሚሰሩት ለድርጅታቸውና ለወከላቸው ድርጅት ነው ብለን እናስባለን።
የአቃቢያን ህግ ጥያቄ አስመልክቶ ለትግራይ ክልል ፍትህ ቢሮ ኃላፊ አቶ አማኔል አሰፋ የደሞዝና ጥቅማ ጥቅም ጥያቄው እኛም አምነንበት ጥናት በማድረግ ወደ መንግስት አቅርበነዋል፣ ሆኖም ግን ባለው የክልሉ መንግስት የመክፈል አቅም የሚከብድ ነው ብለዋል። የአቃቢ ህግና ዳኛ ደሞዝና ጥቅማ ጥቅም ከ1985 ዓ.ም ጀምሮ እኩል ይከፈል የነበረ ነው፣ በዛ መቀጠል አለበት የሚል የፍትሐዊነት ጥያቄም የምንቀበለው ነው በማለት አቶ አማኑኤል ገልጸዋል።
ማዕረ ኮን ለዎም በያኑ ሀቀት ሕግን ዝብል ይቕበሎ እዩ ንሽተይ ዝኸበደቶን መንግስቲ ኣብዚ ዋነ እዚ መንግስት ትግራይ
መንግስት ዳኞችና አቃቢያን ህግ እኩል መሆን አለባቸው የሚል ይቀበለዋል። ትንሽ ለትግራይ መንግስት የከበደው በኢኮኖሚ ዘርፍ እየተሰራ ያለውን ሴራ አለ። በዚህ ደግሞ ለአቃቢያን ህጉ አዲስ ጥቅማ ጥቅምና ደሞዝ ለመክፈል አቅም ያጥረኛል እያለ ነው። ሆኖም ግን ጉዳዩ በመንግስት በጥልቀት እየታየን የሚገኘው ነው ያሉት በተቋማዊ ነጻነት ምላሽ ሲሰጡም የፍትህ ቢሮ የመንግስት አካል ነው፣ በግልጽ ለመንግስትና ለህዝብ ወግኖ የሚሰራ ተቋም መሆኑ በብዙ ሀገራት የሚሰራበት አሰራር ነው በማለትም ምላሽ ሰጥተዋል።
ለህዝብ ወኪል ገበናቸው
መንግስት ወኪል ገብረአዳ የህዝብን መንግስት ወኪሉ
የፍትህ ቢሮ የህዝብና የመንግስት ወኪል ሆኖ ወንጀል ይከሳል፣ የፍትህ ብሔር ጉዳይም ይከሳል። ስለዚህ የህዝብና የመንግስት ውግንና አለው። የመንግስት ውግንና ሲኖረው ግን ተራ ጠበቃ ሆኖ አይደለም፣ ህግ መሰረት የሚያደርግ ህግ ሲጣስ ህዝብና መንግስት ወግኖ ይከሳል። ለመንግስት ይህንን የሚጠቅመው ብሎ ህግ እንዲወጣ ያደርጋል። ስለዚህ ካስፈጻሚው የመንግስት አካል የምትለየው አይደለም፣ ሶስተኛ ወይም አራተኛ የመንግስት አካል የምትለውም አይደለም ነው ያሉት። በወረዳዎች የሚገኙ የፍትህ ጽህፈት ቤት ኃላፊዎች የወረዳ ካቢኔ አባል መሆን እሳቸውም አመራሩ ከሙያዊ ጉዳዮች ይልቅ በአስተዳደራዊ ስራዎች እንዲጠመድ ስለሚያደርግ ብለው እንደማይደግፉት ገልጸው፣ ሆኖም ግን የክልሉ ምክር ቤት የፍትህ ስርዓቱ በወረዳ ካቢኔ እንዲገመገም ብሎ የወሰነው በመሆኑ መቀበል ግድ ይላል ሲሉ ተናግሯል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ገቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com፣ በፌስቡክ፣ በትዊተር፣ በኢንስታግራም እና በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። በአሃዱ ራዲዮ 94.3 ላይም ስርጭቶቻችን አየር ላይ እንደዋሉ ከሰኞ እስከ አርብ በቀጥታ ማዳመጥ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ በላቸው፣ እኔም እያስተናገድኳችሁ ያለሁት ሶሎሞን አባተንን። እስከ ምሽቱ 4 ሰዓት ይቀጥላል ዝግጅታችን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሱ ታምሬና እኔም ሳስተናግዳቸው የቆየሁት ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። እባክዎ እባክዎ ራስዎን መጠበቅ አይዘናጉ። ኮሮና ቫይረስ ሁልጊዜ አጠገቦና ላዮ ላይ አለ። ማንንም አይመርጥም። ራስዎን ይጠብቁ። ሊናውን ያንቁ፣ ይጠንቀቁ። ሰላም ጤና ይስጥልኝ። በደህና ደሩ። ¶¶